ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ።
አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅታችን ነው። የዛሬ እንግዳችን ለረጅም ዓመታት ኑሯቸውን የመሰረቱት በሎስ አንጀለስ ከተማ ነው። አቶ ሽመልስ አማረ ይባላሉ። በሙያቸው መሐንዲስ፣ በተሰጧቸው ገጣሚ ናቸው። የህይወት ነጸብራቅ በሚል ድረስ የግጥም ስራዎቻቸውን አሳትመዋል። ከአቶ ሽመልስ ጋር የተጨዋወት ነው በሎስ አንጀለስ ከተማ የአፍሪካን ኮሚኒቲ ሴንተር ቢሮ ውስጥ ሲሆን፣ በሎስ አንጀለስ ቆይታዬ እንግዶቹን ያስተባበሩልኝን ያስተናገዱኝን የኢትዮጵያ ኮሚኒቲ ማህበሯን ወይዘሮ ሂሩት ዳኘውን እንዳመሰግናቸው ፍቀዱልኝ። እናንተም የጨዋታ አድማጮች የረፍት ጊዜያችሁን ከኛ ጋር በጨዋታ ስለምታሳልፉ የከበረ ምስጋናችን ይድረሳችሁ። የአቶ ሽመልስን ጨዋታ ከግጥም ስራዎቻቸው እንዲሁም ለሳቸውም ሆነ ለእናንተ ከመረጥንላቸው ዜማዎች ጋር በሁለት ክፍል ግብዣ እንዲህ አሰናድተነዋል። በዝግጅቱ እንደምትደሰቱበት ተስፋ እያደረግን በቅድሚያ የዛሬ እንግዳችንን አቶ ሽመልስ አማረን አስተዋውቃችሁ። አቶ ሽመልስ አማረ ተወልዶ ያደጉት ወሎ ደሴ ነው። የመጀመሪያ ደረጃ ትምህርታቸውን በቴጌ መነንና በዳውዶ፣ ሁለተኛ ደረጃ በወይዘሮ ሲን ትምህርት ቤት ተከታትለዋል። አቶ ሽመልስ በኢትዮጵያ በነበረው የፖለቲካ አለመረጋጋት በጅቡቲ በኩል ወደ ፈረንሳይ ሀገር በመሄድ ለአንድ ዓመት ያህል ቆይተዋል። ወደ አሜሪካ የመጡት በወቅቱ በተለያዩ ሀገሮች ላሉ ኢትዮጵያውያን ጥገኝነት እንዲያገኙ በተዘረጋው ፕሮግራም አማካኝነት ነው። አቶ ሽመልስ ትምህርታቸውን በመቀጠል በካሊፎርኒያ ስቴት ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቀዋል። በዚሁም ሙያ በካሊፎርኒያ ትራንስፖርቴሽን መምሪያ እንዲሁም የተለያዩ ፕሮጀክቶች ተቆጣጣሪ መሐንዲስ በመሆን ለረጅም ዓመታት ካገለገሉ በኋላ ከ2018 ጀምሮ በጡረታ ካሊፎርኒያ ውስጥ ይኖራሉ። አቶ ሽመልስ በማህበረሰብ አገልግሎታቸው የኢትዮጵያ የትምህርት ማህበር መስራችና ማህበሩን በመምራት አገልግለዋል። እንዲሁም በ2012 በሎስ አንጀለስ የህዳሴ ግድብ ድጋፍ ካውንስል ሊቀመንበር በመሆን የበጎ ፈቃድ ያበረክታሉ። አቶ ሽመልስ ገጣሚ ናቸው። የህይወት ነጸብራቅ በሚል ርዕስ የግጥም ስራዎቻቸውን አሳትመዋል። በስነ ጽሁፍ መስክ ጧፍ በመባል የሚታወቀው በየሶስት ወር በሚታተመው ጆርናል ኤዲተር በመሆን አገልግለዋል። የጠብታ ስነ ጽሁፍ ክለብ አባልም ነበሩ። ይሄ ቃለ መጠይቅ
የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና
በሸገር 102.1 ሬዲዮ ትብብር በአሜሪካ ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት።
ይሄ ውይይት የተካሄደው በአፍሪካን ኮሚኒቲስ ፓብሊክ ሄልት ኮአሊሽን ኦፊስ ስለሆነ እነሱንም እናመሰግናለን።
ዛሬ ማርች 1 ቀን ነው 2023። አቶ ሽመልስ አማረ ከኔ ጋር ናቸው። እኔ ማዕዛ ብሩ ከሸገር አብረነን። ሰዎች መልስ ለስነ ጽሁፍ እናውራ። ግጥም ወዳለው ብለሃል፣ ስለ ግጥም እንጫወት አይሻልም? አንድ ግጥም ታነብልናለህ? እንግዲህ ከመጽሐፍ ግጥሞቼ የህይወት ጉዞዬን የሚያመለክቱ ናቸው ትላለህና የህይወት መንገድህ ከደሴ አንስቶ እስከ ካሊፎርኒያ የተዘረጋ ነውና እስቲ ምረጥና አንዱን አንብብልን።
ምን ብዬ ንገረው ስለቀረበ ፎሎ አፕ
ነበረው አይደለ? እሱ
ነበረው እና እሱን ለአንበባቴን ቅድም የነካካውን ሁሉ ይነካካል መሰለኝ።
ልክ ነው።
አርዕስቱ ምን አቅብጦኝ ነው የሚለው። ምን አቅብጦኝ አርዕስቱ ባይዘወይ የወሎ ፔዛንት ኤክስፕሬሽን ነው። ኧረ ምን አቅብጦኝ ይላል። የማልችለውን ነገር እኔ አላረኩም።
ልክ ምን ቆርጦኝ
ምን ቆርጦኝ ምን አቅብጦኝ ይላል። ፍርድ ቤትም ክሮስ ኤግዛሚኔሽን ላይ እንደሱ ይላሉ ጊዜ ይላሉ።
እንዲህ አድርገህ ነበር ሲባል
እኔ ምን አቅብጦኝ ይላል። ከዛ የወሰድኩት ይመስለኛል። ምን አቅብጦኝ ይላል። ባለፈው ጽሑፍህ ላይ ብዙ ነገር ተናግረሃል። ያበሻን ኑሮ አንስተህ ብዙ ሰው ተሳድበሃል። አገራችንን ተቀምተን በሰው አገር በተቀመጥ ጠላት ትተህ ጠላት አልክን። ለመሆኑ አንተ ማንህ? ኖር ጸጋዬ እንበልህ ብለው በሀሳባቸው መልስ መጻፍ ላቃታቸው መልእክቴን ሳይረዱ በጽሑፌ ላዘኑብኝ ወይንም ግጥሜን አንብበው በችሎታዬ ለሳቁብኝ እንደገና በዚህ መድረክ መልስ ለመስጠት አሰብኩኝ። በእርግጥም ችሎታዬ እንደ ጸጋዬ ባይሆንም የጎጃም ቀሳውስቶች፣ የጎንደር ካህናቶች፣ የላሊበላ ሞራኖች ቅኔ ዘረፋ ችሎታ ከኔ ጽሑፍ ባይገኝም የብዕሬ ቀለም ቀርቶ አንጎሌ ወጥቶ ታሽቶ የሥነ ጽሑፍ እውቀቴ ጠብ ብሎ ተጠራቅሞ አንድ የሻይ ስኒ ባይሞላም ያለኝን መወሮሬ ያየሁትን መናገሬ ብዙ ጥቅም ባይኖረውም የሚያሳዝን የሚያበሳጭ ጎጂ ነው ግን አልልም። ወገኖችን ለማሳዘን ለመሳደብ አላሰብኩም። ለመሆኑ መች ተሳደብኩ? በአባት ባያቱ ታሪክ ኮሪ በራሱ ስራ አፋሪ የአድዋ ጦርነት ሲነሳ እኔነ ባይደረት ነፊ የራሱ ዘመን ስራ የረሃብ የችግሩ የስደቱ ሲወራ እንዳይታይ አንገደፊ ወደኋላ ተሰላፊ ፖለቲካ ሞት መጥቶ ለኢኮኖሚ የሚታከብ የውስጥ ቁስሎ ሳይደርቅ ዳንኩኝ ብሎ የሚያገግም ተዘርቶ ያልበቀለ ሳያበብ የረገፈ ለመበላት ያልበሰለ ለዘር የማይሆን ፍሬ ይሄ የኔ አይነቱ አበሻ በበላበት የሚጮህ የፈረንጅ አገር ውሻ ብዬ አበሻን መች ሰደብኩኝ? በምናቅቤ ምናቅብጦኝ በእርግጥ ብዙ ብያለሁ። ባለፈው ጽሑፌ ላይ ብዙ ነገር አንስቻለሁ። የነበርንበትን አስታውሼ ያለፍነውን ጎዳና አይቼ በውድቀታችን አዝኛለሁ። የአገር ስሜት ፍቅራችንን በልጅነት አሳድገን በልጅነት አቀጣጥለን በልጅነት አደብዝዘን በልጅነት ተደራጅተን በልጅነት ትጥቅ አንስተን በልጅነት ትጥቅ ፈታን በልጅነት አገር ወደን በልጅነት አገር ጠላን በልጅነት እኛን ወደን በልጅነት እኛን ጠላን በልጅነት ብዙ ተምረን በልጅነት ብዙ ረሳን ሁሉን ነገር ቶሎ አንስተን ሁሉን ነገር ቶሎ ጥለን ተሰዳድበን ተበታተን በትውልድና በትውልድ መሃል መገናኛ ድልድይ ሳይሆን ገደል ፈጥረን አለያየን። ልጆቻችንን በሰው ሀገር በሰው ቋንቋ እንነጋገር ከዘመድና ከባህል ከታሪክ አለያየን። እኛ በአባቶቻችን በስራቸው እንዳልኮራን ልጆቻችን እንዳያፍሩብን የማይጠፋ ጥፋት ሰራን። እንደ ቬትናም ስደተኛ ስማችንን ስላልቀየርን ጆርጅ ከበደ ስላልተባል ታሪክ የጠበቅን መስሎን በስም ብቻ እንኮራለን። ልጆቻችን በሰው ሀገር የአበሻ ስም እንሰጣለን። ስም መጠበቁ ቢጠቅም እንጂ በእርግጥም ጎጂ አይደለም። ስህተታችንን ለማረም ግን እሱ ብቻ በቂ አይደለም። ታዲያ ይህንን ክስረት የኔን ትውልድ ጥፋት ውድቀት በግጥም መልክ ባቀርበውም ወገኖችን ለማስከፋት ለመሳደብ አላሰብኩም። እስራኤል ሀሳቤ ሳያሳየው ተስፋ ሲጨንቀው ሲቆርጠው ሲፈልጠው ሲጠበው ብዕሬ እየተፋ የተግባሬን ሳይሆን የሀሳቤን ብጽፍም እኔም ሌላው ከንቱ ሆንን አልካድኩም። ይራገጣል እንጂ አህያና አህያ ጥርስ አይዋለቅም። እኔም እኔን ትቼ ሌሎች አልሰደብኩም። ይቅርታልኩኝ እንጂ ጠላት ስላልፈለግኩ ድሮስ አፋውጥቼ አበሻን መች ሰደብኩ? የተፈጠረበት ሀገር የቧረቀበት መንደር የአጥንት ያደገበት ሰፈር ባህል ክብሩ ትዝ የማይለው መመለሻውን የማያስብ ያለበት የማይጨንቀው ደህና ደህናውን ማምጣት እብድና ሬሳ መሸኘት መፍትሄ የመሰለው ይሄ የኔ አይነቱ መንገደኛ የሰው ሀገር ጥገኛ የታሪክ ዳር ግዞ እርስ በርሱ ተመራርዞ አሰርዶት የተኛ ብዬ አበሻን መች ሰደብኩኝ? ምን አቅብጥ
በጣም ግሩም መልስ ነው።
እናቅጠኝ አላልኩም።
በጣም በጣም ቆንጆ ነው። በጣም አመሰግናለሁ። በማን ግጥም አደክልልህ ነበረ?
ግጥም ነው። ኤሌመንታሪ ጀምረን ቴገመንን ትምህርት ቤት እንዳሁዶም እያለሁ የክርክር ክበብ ግጥም ዝግጅቶች አሉ እና ከዛ ጊዜ ጀምሮ ኢንተረስት ነበር። እንደውም ሪመምበር ስምንተኛ ክፍል ምናምን ሆነን ወይዘሮ ሲም ሰብሰባ አለ ከተባለ ትምህርት ጥለን አጥርዘለን እንደገና ደግሞ ወይዘሮ ሲንም አጥርዘለን በመስኮት እንዲህ ብለን በአዳራሹ ነው መስማት እንሄድ ነው። በዛ አይነት ተረስቱ ከዛ ጀምሮ የተፈጠረ ነውና ብዙ ጸሐፊዎችም ግጥም ጸሐፊዎች ብዙ ነበሩና ወይዘሮ ሲን ትምህርት ቤትም ከዛም የተጻፉ መጽሐፎችንም ግጥም ማንበብ አንዳንዶችንም በቃል ለመያዝ መሞከር ምን አይነት እንትን ጥገን ነበረኝ። ከዛ በኋላ ከኢትዮጵያ ከወጣ በኋላ ለብዙ ጊዜ ከግጥም ተለይቼ ነበር። የኑሮ እንግዲህ ውጥረትም እና ንግዲ ፖኤትሪ እኮ የውስጥ ስሜትን ለመስማት ጊዜ ሲሰጭው ነው እየየ ሲዳላ ነው። ምክንያቱም ፖኤትሪ ከውስጥ የሚፈልቅ ስሜት ስላለና የመጀመሪያ ወደ ግጥም የወሰደኝ የልጄ መወለድ ነበር።
እውነት
እና አንድ ግጥም መውለዴን ወደድኩኝ የሚል ግጥም ጻፍኩኝና በዛ ወደ ግጥም ስመለስ ነው ምን ብዬን እንገረን የጻፍኩት
ነው። እንዴ
የመጀመሪያው መውለድን ወደድኩኝ ነው የተመለስኩበት ወደ ግጥም አለም። እንግዲህ ከዛ በኋላ አይ ቲንክ ጊዜ ያገኘው መሰል የታመቀውንም ነገር ለማውጣት ተሰጠኝና ምን ብዬን እንገረውንም የጻፍኩት ማህሌት አመት ሞላት። አንድ ሰዓት ሆናት አንድ ቀን አለፋት አንድ ሳምንት ናት ትናንት አንዶር ሆናት ይያልኩ ይስቆጥር ቀናት ወልደወራት ነሐስ የደረሰ ማህሌት አመት ሞላት። ጊዜው እንዴት ሄደ ጊዜን ማን ወለደው በማላውቆ ባህል በሚስጥር ተዋውቀው ደቂቃና ሰዓት እርስ በርስ ተጋብተው መከነው ሳይቀሩ ቀኖራትን ወልደው ተራብተው ተባስተው በጊዜ ሰንሰለት ተሳስረው ተጣብቀው ልጅን በውስታቸው ቅፍ አርገው ይዘው የተፈጥሮን ሐዲድ መንገዳቸው አርገው ወደፊት ሲሄዱ ሲጓዙ አይቻቸው የሰዓቱ መብረር ፍጥነቷሽ ደንግጦኝ ማደጓ ሳይከፋኝ ማርጀቷ አስፈርቶኝ ልጅን ከጊዜ ውጭ ለማኖር አሰብኩኝ መለየት ካልቻልኩኝ ልጅን ከጊዜ ጋር እሺ አንድ ላይ ትኑር አንድ አመቷን ላክብር እሺ 3 አመቷን እሺ 10 አመቷን ልጥራ ጓደኞቼን ልጥራ ጓደኞቿን ላጨብጭብ ልደሰት ላክብረው ልደቷን ግን 18 እግዚአብሔር አጥፋልኝ ልጅ ያደግኩኝ ብላ እንዳትሄድ ትታኝ ወይም ጊዜ ይቁም ሰዓት አይቆጠር ማህሌት ከኔ ጋር ልጅ ሆና እንድትኖር ወይም ጊዜ ኖሮ መሪ ተሰርቶለት እኔ ሾፌር ሆኜ እኔ በነዳሁት ቀስ ብዬ እየሄድኩኝ ሁል ጊዜ እንዳከብር የልጅን አንድ አመት ለአንድ አመቷ የጻፍኩት ነው።
ግን ያው አልቀረመች 18 ሞላት።
አዎ 18 ሞልታት ትታን ሄዳ ኒውዮርክ ኑራ አሁን ተመልሳ ካሊፎርኒያ ነች።
ናታ
ቀርብናት ቀርብናት
እንጂ ከባድ ነው
ከባድ ነው። ይሄ ለልጅ የጻፍኩት ነው። ይሄኛውም ለዚህ አንድ አመት ልደት በዓል ነው። ወንድም አገኘሁኝ በቃኝ መሸማቀቅ ብቻዬን ብዬ በቃኝ መተከዙ ዘመድ አጣሁ ብዬ በቃኝ ብቸኝነት በቃኝ መጎዳቴ በቃኝ በሰው መቅናት አንገቴን መድፋቴ በቃኝ መታመሜ በቃኝ ሐኪም ማየት በቃኝ ብዙ ማሰብ አሻግሮ መመኘት በቃኝ መቸኮሉ ጧት ማታ መጣደፍ በቃኝ መሞከሩ ጊዜን ቀድሞ ማለፍ በቃኝ ማመንታቱ ወደ ኋላ ማየት በቃኝ ቀኑን መርገም በቃኝ ቦታን መጥላት በቃኝ መደንገጡ በቃኝ ሞትን መፍራት ከንግድህ አልፈራም እጎዳለሁ ብዬ አለይታ ልጄ ካለከ ኋላዬ ከሀገሬ ወጥቼ ሰው ሀገር ስኖር ጭር ባለ ቦታ ጭር ባለ ሰፈር አባት ወንድም እህት አጎት እንደለለኝ ዘመዱ እንደውሃ ሁልጊዜ እንደጠማኝ ችየው እንደቀላል ብዙ አመት አለፍኩኝ ያ ችግር አለፈ እንግዲህስ በቃኝ ምንም አልፈልግም ምንም ነገር በቃኝ ልጅ አንድ አመት ሆነው ወንድም አገኘሁኝ።
አቶሽ
መልስ ከስንገጠም ሌላ በልብ ወለድ መልክ የተሰራ ነገር የለም። አሁን ጊዜ ያለ ብዬ ነው
እንግዲህ እስቲ ወደፊት ምንሽ እንትን ነው አየሽ ችሎታዬን እንደ ደራሲ እና እንደ እንትን እውቀቱ አለኝ ብዬ አላስበም። የለኝም እውነት ለመናገር ከሆነ ፍላጎቱ ነው ያለኝ። እንትኑ ስነ ጽሁፍ እንትኑም ሳያደግ እላለሁ እዚህም እኮ መጽሐፍ ላይ ግስና ግሳንግስን ሳለይ ነው የመጣሁት ከሀገሬ እና ለማደግ የተወሰኑ የጧፍና የጠብታ ክበብ መፈጠር የበለጠ እንትን አድርጎኛል እንጂ ኢትዮጵያ ውስጥ ብዙ የስነ ጽሁፍን ቆይቼ ባሳድግ ኑሮ እንዳልሽ ዛሬ ወይም አንድ ኖቬል ጽፌው ነበር ማለት ነው። አሁን ግን የጠየቅሽኝ ከአቅሜ በላይ ነው ለማለት ነው።
እዚህም እኮ ብዙ ትምህርት አለ። ክሬቲቭ ራይቲንግ ምን ኮርስ ከአንዳንድ መውሰድ ይቻላል እኮ አስፈላጊ ከሆነ መንገዱን ለመቃኘት ማለት ነው እንጂ ያለው ኤክስፒሪየንስ ራሱ አንድ ጥሩ
መጽሐፍ ያለበት
ይመስለኛል። የጧፍና የ አብታ ብዙ ነበራችሁ?
በጣም ብዙ አልነበር ነው እውነት። የመጀመሪያዎቹ ጧፍ ላይ የነበሩት ሰዎች አይ ቲንክ እስከ ፕሮባብሊ መጣህድም ከሚሉት ጋር ወደ 10 ምናምን ቢሆን ነው የነበር ነውና መጽሔት ማውጣት ጀምረን የኳርተርሊ የምናወጣት ጧፍ ነበረች። ጧፍ እንዴት ጠፋች መሰለሽ? ኢህአዴግ ስልጣን ያዘ። ኢህአዴግ ስልጣን ሲይዝ ፖለቲካው ጠፋዝ ማለት ነው ውጭ ያለው።
ከዛ በፊት ጽሁፍ ለምን ጊዜ ጠፋ?
ከዛ በፊት ሪላቲቭሊ ዶርማንት ነበር። ጥም ጊዜ መጥፋት ብቻ ነገር ሳይሆን እዛ ጧፍ ውስጥ የነበረው ሰው ግማሹ የተለያየ ድርጅት ውስጥ ፖለቲካ ድርጅት ውስጥ አክቲቭሊ ገብተው ግማሹም ደግሞ ወደ ኢትዮጵያ ገቡ። እነ ነጻነት አስፋው ለምሳሌ እኛ ጋር ነበረች። በኋላ ደግሞ እነ መሸሻ ድርጅት ፈጥረው ገብተው ነበሩት አንድ
ላይ ደቀሚላ
እና ፖለቲካ ኢንቫይሮንመንቱ እንደውም የመጨረሻው ጧፍ ዘላይ ወጥቷል። እንትን የመጨረሻው ጧፍ ላይ ነው የማንዘርን ባለው የሚል ግጥም የጻፍኩት። እዛ ጊዜ ነበር ኦሞቲክ ምናምን ማለት ሲጀመር ነበረ ጊዜ የማንዘርን ባለው የሚል ግጥም የጻፍኩበት ነው። እና እዚህ ላይ ማለት እና ያ በዛ ተበተነ። ዝም ያለው አክቲቭ ድርጅት ውስጥም ሰው መግባት ጀመረ። ኢትዮጵያም ሲሄድ ፖለቲካል አመለካከት ዶሚኔት ያደረጉት መጡና እንደ ሊትሬቸር ክለብ በግዚስት መረጋ አቃተውና ጀስት ፌድ አውት አደረገ። ትንሽ ቆይቶ ከብቶ እዚያ በኋላ ጠብታ የሚባለው ግጥም እንደገና ተንቀሳቀሰና እዛ ውስጥ እንደገና ጆይን አደረኩ።
ስለዚህ አሁንም አለሱ
የለም አሁን እሱም በኑሮ ገርምሻል። ሰው የሚያንቀሳቅሰው ሲኖር ይሰባሰባል ሰው እና ይህንን አሁን ጠብታን የጀመረው ልጅ እንደውም ባይዘው ይህንን ደራሲ ያደረገኝ እሱ ነው። መጽሐፍ ግጥም እንደዚህ በመጽሐፍ አወጣለሁ የሚል እንትን አልነበረኝም። ግጥሞችን ወዳቸው ነው እና በመጽሐፍ መልክ መውጣት አለበት ብሎ የጻፍኳቸውን አክኖሌጅ አደርጋለሁ መጽሐፉ ላይ ብቻዋል እና ሰብስቦ ታይፕ አድርጎ ትምህርት ያበቃልኝ ጓደኛ እሱ ነበር ጠብታን የሚያቋቋሙ። በኋላም አትላንታ ሙቭ አድርጎ ተወሰነ ጊዜ ታሞ ሞተ። ህይወት ያለማ
ማን ነው ስሙ? ስሙና
አንዳርጋቸው ይርጉ ይባላል።
የሚያጠጋ ሰው ሲኖር ጥሩ ነው።
እና ከዛ በኋላ ነበረ ግን በየጊዜው አይ ቲንክ ሜምበርስ የበነሱ እያነሱ መጨረሻ ላይ እንደውም ሶስቱ ነን ነበር እና መገናኛ ብቻ አድርገነው ነበር።
አንድ ጸሐፊ ሌሎች ካሉ ልጠይቅ ብዬ ነው። ስመኝ ስንታየው
ድሮ ነበር አይደል? ክንዴ ነበር መሰለኝ ሌላው ስሙ።
ጨዋታ ጦቢያ በኢየሩሳሌም የሚል መጽሐፍ ጻፈ።
እኛ በስም ክንዴ በሚል ነው የምናውቀው።
እውነት
የት እንዳለ አሁን አላውቅም፣ ግን ኢንተረስቲንግ እንትናችን ጧፍ ውስጥ ነበር። ጠብት አይደለም ጧፍ ውስጥ ነበር።
እኔ እንግዲህ በመጽሐፉ ነው የማውቀው። ጨዋታ ጦቢያ በኢየሩሳሌም የሚለውን መጽሐፉን አንብበን እንደውም የቅዳሜ ጨዋታ የሚለውን ፕሮግራም ስንሰይም በዚህ በጨዋታ ከሱ ጨዋታን ወስደናል እና አመሰግናለሁ ለማለትም ነበር።
አሁን እንዳለ እንጂ ጠብታ ላይ አልመጣም፣ ግን ጧፍ ነበር። ኢንትረስቲንግ ጋይ ሪመምበር።
በጣም
አይ ቲንክ በእስራኤል በኩል ነው ምስል የመጣው።
ልክ ነው። እንደውም መጽሐፉም እኮ በዛ ላይ ነው የተመሰረተው እና አንዳንዴ
አምሽር ይኖራል የት እንዳነግር ግንኙነት
እንግዲህ የሚያውቁ ሰዎች ካለበት ቦታ ወዲህ ይበሉን። እንግዲህ ይሄ ኤሌክትሮኒክ ሚዲያው ከመጣ በኋላ ስነ ጽሁፍ ራሱ አንድ ችግር ውስጥ ነው አይደለ? ይሄ ህትመት ምን የሚለው ነገር እየቀነሰ እየተወደደ ይሄዳል እና ምናልባት ሌላ ስራ የለህም የሚታተም የተዘጋጀ ነው ወይስ?
አንዳንዶቹን በዩቲዩብ ላይ ይወጡ አሉ። አልፎ አልፎ ጽፋለሁ። በተለይ በእንትንም ጊዜ በኮቪድ ታይም ላይ ቤት ነበር፣ ስለ ኮቪድ ምናምን የጻፍኳቸው አሉ።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዳችን የሎስ አንጀለስ ነዋሪው የምህንድስና ባለሙያና ገጣሚው ሽመልስ አማረ ናቸው።
አቶ ሽመልስ ወደ አዲስ አበባ ለመመለስ ታስባላችሁ ወይ ብዬ ጠይቄ ነበረ። አንድ እሱ ነው። ሁለተኛው ደግሞ ደሴ ተመልሰ ታውቃለህ?
መቼ?
ወደ ኢትዮጵያ በሄድክ ጊዜ?
ዋን ነው መመላለሰው ደሴ ነበር። ብዙ
ቤተሰቦች አሉ እዛ።
አባቴ ከአራት ዓመት በፊት ነው ያረፈው። ስለዚህ በአመት ሁለት ሶስት ጊዜ በተለይ በዓል ሰውን ከሱ ጋር ለማሳለፍ ሄድ ነበር። ከኮቪድ ከመምጣቱ ከአንድ ዓመት ነው ስድስት ወር በፊት ምናምን ነው ያረፈው። አሁን ኢትዮጵያ ከሄድኩ አራት ዓመት ይሆነኛል። ይሄድ ነበር ከዛ በኋላ ለርኩም እስካ
እንግዲህ አሁን እሱ አይታሰብም።
ከሀገር ርቆ መቼስ
እንዲሁ አይቀርም
አይቀርም። እና ግን አንድ ቀን
ኢትዮጵያውያን ኑሯቸው እዚህ ቢሆንም ሀሳባቸው ልባቸው ሀገራቸው ነው ይባላል። ሁሌ ሻንጣ አዘጋጅቶ ያስቀምጡ።
እውነት ነው። እንደሱ ነገር አለ
አደለ? ግን
አንድ ቀን
አዎ፣ ተስፋ አለኝ። እንግዲህ አዲስ አበባ እንገናኛለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። ቅዳሜ ጨዋታ ላይ ዘፈን ይመረጣል እና ምን ምን አይነት ዘፈኖች ነው የምትፈልገው? ወይዘሮ ሌኒም እንደዚሁን መርጣለን።
ከጥላሁን ዘፈን ብታደረግልኝ ወይንም የድሮ ሙሉቀን
ሙሉቀን ነው አይደለ?
የመውለዴን ወደድኩት የሚለውን ግጥም እኔ መውለዴን ወደድኩት ብዬ ነው የጻፍኩት። መውደድን ወደድኩት የሚለው ግጥም አለው።
አዎ ማን ደጻፈለት? ዓለም ፀሐይ ናት።
አዎ ምን ማለት መሰለሽ? እሱን አርስቱን ከመውደድን ወደድኩት ከሚለው ዘፈን ነው እኔ መውደድን ወደድኩት ብዬ ነው የጻፍኩት። ለዓለም ፀሐይ አንድ ቀን ስነግራት አቀጣለሁ ተገናኝተን ጋር እኔ ነኝ የጻፍኩት ግጥሙ አለች። ብዙውን እሱን ዘፈን እኔ ነኝ የጻፍኩት
አድርክ ነው።
ዓለም ፀሐይ ናት። ጎበዝ ጸሐፊ ነች፣ ጎበዝ ፖይት ነችና አርስቱና ከሱ ሰርቄያለሁ።
ሙሉቀንም ደግሞ እንደዚሁ እንዴት ያለ ድምጽ ያለው ሰው ነው።
ድምጽ ጎበዝ ነው። ግጥሞቹ ሳብስታንስ አላቸው። አንዳንዶቹ ዘፋኞች ግጥሙን እንደለመምታት ብቻ አሁንም ቅድም ታስካካለች ዶንች ማግኘቴ ምነው ዘንድሮ አድማየሸቴ ብዙ ጥሩ ዘፈኖች አሉት። አንዳንዱ ግጥሞች
አንዳንዱ ልክ ነው ልክ ነው። ሙሉቀን ያው ለነገሩ የኛ ዘመን ዘፋኝ ነው ማለት ይቻላል። ነጠላውን ትንሽ ቀደም ይላሉ። እነሱን እንመርጣለን። እንግዲህ በጣም አመሰግናለሁ። አቶች
በጣም አመሰግናለሁ። እንግዲህ አንድ ቀን ደግሞ እንደምንገናኝ ተስፋ አለኝ።
እኔም አዲስ አበባ
ብዙ ጥሩ ጥሩ ፕሮግራሞች ታቀርባላችሁ። የአንችን ፕሮግራሞች ብዙዎችን ሰምቻለሁ። ትላልቅ ሰዎች ብዙ እንትን ያላቸው ታቀርብ ያለሽ እና ትምህርታዊ ነው።
በጣም አመሰግናለሁ።
ድልን ማግኘት ሀሳብን ለመግለጽ ጥሩ ነው እና አመሰግናለሁ።
በጣም በጣም እኔም በግልጽ ስለተነጋገርን በጣም ደስ ይለኛል። በጣም አመሰግናለሁ።
ይደብቀኝ ጀመር ገና ሕፃን ሳለሁ ድንኩል ድንኩል ስል ገና ሳልገጸስ ገና ሳልመከር ገና ሳላውቅበት ደምሮ ቀንሶ መዝኖ መናገር አስታውሳለሁኝ ስሜቴ ተነስቶ ስሜቱን ሲናገር ጥርሴ ያውቅ ነበር ሲደሰት መሳቁን አፌ ያውቅ ነበር በግልጽ መናገር መውደዱን መጥላቱን ትኩር ብሎ ሲቀሪ ሳይ የሚወደውን ደግሞም ያውቅ ነበር የሚጤላውን ሳይ አይኔ መጨፈኑን ያ ጊዜ አለፈና ሁኔታው ሲቀየር የበላይ ሲሆኑ ይሉኝታና ማፈር ስሜቴ ሲገታ ሲታፈን ሲታሰር ጥርሴ መሳቅ ትቶ ማቅጠጡን ሲጀምር ጭፍን ክድን ሲል አይኔ አይኑን ሲቀይር ድምፄ ድክም ሲል አፌ ሲተሳሰር ተረዳ መሰለኝ ማደግ መቀየሬን ይደብቀኝ ጀመር ስሜቴን ስሜቱን።
በጣም አመሰግናለሁ። እንዳይደገመልንም
ሊሆን አይችልም ወይ እከሌ ታመመ ብለው ሲናገሩ በጆሯችን ሰምተን ወይንም በአይናችን ትኩር ብለን አይተን ወይንም በእጃችን ያበጠውን ነቅተን ወይንም በአፍንጫችን ክርፋቱን አሽትተን ማረጋገጫውን መርሱን የሚሰጠን ሆኖ ከተገኘ ይህ ጭንቅላታችን ሊሆን አይችልም ወይ ድንገት ተሳስቶ ወይም ቀወስ አርጎት እውነቱን አምታቶ አየን የምንለው ዘመድ ወይም አገር ሰማን የምንለው ጩኸትና ዘፈን ሸተተንም ያነው ችግኝ ወይም ቅጠል ነካነው ያነውም የቆንጆ ሴት ገላ ጸጉርና ከንፈር ሊሆን አይችልም ወይ ፍጹም ያልነበረ በእኛ ስሜት ብቻ ተፈጥሮ የኖረ እከሌ እኮ ሞተ ብለን ስናለቅስ በሐዘን ተውጠን በእንባችን ስንረስ ስሙንም ቀይረን ብለነው ሬሳ ትንሽ ቀን ቆይተን ከሆነ የሚረሳ ሊሆን አይችልም ወይ እኛ ሙታን ሆነን እርሱ እየተነሳ እንደው ሁሉም ነገር በጥሞና ቢታይ የሞተው ሰው ኗሪ ኗሪው ግን የሞተ ሊሆን አይችልም ወይ?